ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። ጽዮን ግርማ ነኝ። አብሬያችሁ እስከ ምሽቱ ዘልቃለሁ። በዛሬው ዝግጅት የባህር ዳሩን ሰልፍ የተመለከተ ዘገባ አለን።
መልካም የሰላም የዲሞክራሲ እንዲህ በመጣነት ቆሙ ይመናገሩ ወይ በጅቡሩ ስር ይሰድ እንታገላለን።
በታዳጊ ክልሎች ያሉ ነዋሪዎች አካባቢያቸውን ነቅተው እንዲጠብቁ ጠቅላይ ሚኒስትር ዶክተር አብይ አህመድ ጥሪ ያቀረቡ።
ሲስተሙ ብቻ ሳይሆን ወጣቶች ቆቆ ነው እንዲጠብቁ። አዳዲስ ሰዎች አካባቢያቸው መተው ከገብቶ ከወጡ በኋላ የሚያጋጥሙ ችግሮች እየተበራከቱ ስለሆነ በመንግስት የምናረጋው እንደተጠበቀ ሆኖ ህዝቡም ግን ጸጉለቡት ሰዎች ሲመጡ የት ለምን ከማን ጋር እንደሚገናኙ ለምን እንደሚያደርጉ መከታተልና የአካባቢያቸውን ሰላም መጠበቅ ኃላፊነት እንዳለባቸው በዚሁ አጋጣሚ አደራ ማለት ፈልጋለሁ።
ዮናስ ጋሻው ደመቀ የተባለ ባለፈው ሳምንት ከእስር የተፈታ ወጣት በተፈጸመብኝ ለመናገርና ለመስማት የሚከብድ ኢሰብአዊ ስቃይ ዛሬ ከዊልቸርና ክራንች ማለትም ከወንበርና ከምርኩዞች ጋር ራሴን ችዬ መንቀሳቀስ የማልችለው ሰው ሆኛለሁ ይላል።
ጥፍሮችን በቢንሳ የስድስት ጣቶችን የእግሬ ጣቶችን በቢንሳ ነቅለን እኔም እየታመምኩ ምናምን እያመመ የመጣ
ዓለም አቀፍ የኢትዮጵያውያን የጋራ ግብረ ኃይል የሚባለው ስብስብ የውጭ ምንዛሪ ሬሜታንስ ታቅቦ ዘመቻውን ላልተወሰነ ጊዜ ማንሳቱን አስታውቋል።
ዲያስፖራው በዚህ በሬሚታንስ ታቅቦ ዘመቻ ያደረገው ጥረት የሚቻለውን ያህል ውጤት አምጥቷል ብለን ነው የምንገመግመው።
ጋቢና ቪኦኤ ሁሉንም ዝግጅቶች ይዟል። ሁሉንም ከዝግጅቶቻችን ታገኙታላችሁ። ዜና እናስቀድም። ለዜናዎቹ ተመልሼ መጥቻለሁ። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ጠበቃ በነበሩበት ወቅት ስለነበራቸው ሚና የወንጀል ምርመራ ላይ ያሉት ማይክል ኮሆን ቅድሚያ ትኩረቴ የቤተሰብና የሀገሬ ደህንነት እንጂ ፕሬዚዳንቱ አይደሉም ሲሉ ተናገሩ። የኒውዮርኩ ጠበቃ ኮሆንን በአንድ ወቅት እኔ ለትራምፕ ደረቴን ለጥይት ሰጣለሁ ያሉ ሰው ናቸው። ልዩ አቃቤ ሕግ ሮበርት ሙለር በሚኒስትር ትራምፕ ፕሬዚዳንት ምርጫ ዘመቻ ወቅት የነበራቸውን ሚና እየመረመሩ ሲሆን የኒውዮርክ አቃቢያነ ሕግ ደግሞ ሌላ ምርመራ ከፍተውባቸዋል። ለኤቢሲ ቴሌቪዥን ጣቢያ በሰጡት ቃልም ቀድሞ በማያሻማ የተለየ አቋም የያዙት ጠበቃው ከአቃቤ ሕጎች ጋር ለመተባበር ፈቃደኛ ለመሆናቸው ፍንጭ ሰጥተዋል። ምንጊዜም ቢሆን በቀዳሚነት በታማኝነቴ ለሚስቴና ለልጆቼ ነው፣ ቤተሰቤንና ሀገሬን ነው የማስቀድመው ብለዋል። ማሊ ውስጥ ፈረንሳውያን የጸጥታ ጥበቃ ወታደሮችን ኢላማ ባደረገ ጥቃት 4 ሲቪሎች መገደላቸውን የሀገሪቱ የመከላከያ ሚኒስቴር አስታወቀ። በጥቃቱ 8 ፈረንሳውያን ወታደሮችን ጨምሮ ቢያንስ 20 ሰዎች መቁሰላቸውን የሚኒስትሩ መግለጫ አስታውቋል። በሰሜኗ ጋዎ ከተማ በፈነዳው መኪና ላይ የተጠመደ ቦምብ ፍንዳታ ከፈረንሳዮች ወታደሮች መሃል የሞተ እንደሌለ የፈረንሳይ የጦር ኃይል ቃል አቀባይ ገልጸዋል። ከፍንዳታው በኋላ በአጥቂዎቹ በማሊ ኃይሎች መካከል ተኩስ መከፈቱን እማኞችም ተናግረዋል። ለዚህ ጥቃት ኃላፊ ነኝ ያለው ወገን እስካሁን የለም። ኢትዮጵያና ኤርትራ በመካከላቸው ሰላም ለመገንባት ሊነጋገሩ ፈቃደኛ መሆናቸው መልካም ነው ሲሉ የሮማ ካቶሊክ ቤተክርስቲያን ርዕሳነ ሊቀ ጳጳሳት አቡነ ፍራንሲስ አድናቆታቸውን ገለጹ። አቡነ ፍራንሲስ ትላንት እሁድ በቅዱስ ጴጥሮስ አደባባይ ለተሰበሰቡ ምዕመናን ብዙ ግጭቶች ባሉበት በአሁኑ ወቅት ታሪካዊ ሊባል የሚችል የሰላም ጥረት ስናይ ደግሞ የመናገር ኃላፊነት አለብን ብለዋል። የኤርትራ መንግስት ልዑካን በአዲስ አበባ ያደረጉትን ጉብኝት ተከትሎ የኢትዮጵያ ውጭ ጉዳይ ሚኒስትር ወርቅነህ ገበየሁ እንዳስታወቁት የሁለቱ ሀገሮች መሪዎች በቅርቡ ተገናኝተው ይነጋገራሉ። አቡነ ፍራንሲስ ሁለቱ መንግስታት ከ20 ዓመት በኋላ አብረው ስለ ሰላም መናገራቸው ለአፍሪካ ቀንድ ሀገሮችና ለአጠቃላዩ የአፍሪካ ህጉር የተስፋ ብርሃን እንደሚፈነጥቅ ተስፋ እንዳላቸው ተናግረዋል። በመጨረሻም 30 ርዕሳነ ብሔራት የተካፈሉበት የአፍሪካ የአፍሪካ ህብረት አባል አገሮች የመሪዎች ጉባኤ ሞሪታኒያ ዋና ከተማ ኖክሾት ላይ ተከፍቷል። አድማጮች ለሰዓቱ ያስኳቸው አጠር ያሉ ምሽቱ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማ ነኝ። አብራችሁን ከአድማስ ተሻገሩ።
Gabina VOA, let's cross boundaries together.
የትላንትናው የባህር ዳር የድጋፍ ሰልፍ የባዕድ ሊቀመንበርና ምክትል ጠቅላይ ሚኒስትር ደመቀ መኮንን ሐሳባቸው ለመጀመሪያ ጊዜ በግልጽና በዝርዝር ያሳወቁበት፣ የአማራ ክልል ፕሬዝዳንትም መልእክቶቻቸውን በቀጥታ ለህዝብ እንዲደርስ ያደረጉበት መድረክ ነበረ። መለስካቸው አማሃ ከስፍራው ዝርዝር ይዟል።
ትናንት በግዙፉ የባህር ዳር ስቴዲየም ለአዲሱ ጠቅላይ ሚኒስትር ለዶክተር አብይ አህመድ እና ለተጀመረው የለውጥ ሂደት ድጋፍ በተካሄደው ታላቅ ትዕይንተ ህዝብ ላይ ንግግር ካደረጉት መካከል በቅርቡ ከእስር የተፈቱት ብርጋዴር ጄኔራል አሳምነው ጽጌና ወይዘሮ እማዋይሽ አለሙ ይገኙባቸዋል። ጄኔራሉ ለመፈታታቸው ዋነኛው ተጠሪ የኢትዮጵያ ህዝቦች መሆናቸውን ነበር የጠቆሙት። ወጣቶች፣ ሴቶች፣ ወንዶች፣ አዛውንቱ ሁሉም ዛሬ በዚያ መድረክ ለመቆም ይችን ቀን በጋራ እንድንጋራ፣ በአማራነታችን እንድንኮራ፣ በኢትዮጵያዊነታችን እንድንጸና በጽናት ለታገላችሁልን ሁሉ ምስጋናችንን እናቀርባለን ብለዋል። ጄኔራል አሳምነው ጨምረውም ይህንን ከእስር ነፃ ያወጣቸውን ትግል ለመደገፍና አስተዋጽኦ ለማድረግም መቁረጣቸውን ለተሰበሰበው ሕዝብ አስታውቀዋል።
አሁን የተጀመረው መልካም የሰላም የዲሞክራሲ እንዲህ በነጻነት ቆሞ የመናገር መብት በእጅጉ ስር እንዲሰድ እንታገላለን። ከአሁን በኋላ በአማራ ህዝብ አንገቱ የሚደፋ በኢትዮጵያዊነት የሚያፍር ኢትዮጵያዊ አይኖርም። በየትኛውም አጋጣሚ ይህንን የኢትዮጵያ ህዝብ አብዮት እውነተኛ ህጋዊ ለውጥ ለማደናቀፍ የሚሞክሩ ጥቅማቸው የተነካባቸው አልያ የሚነካባቸው ካሉ አብረን ለመታገል ዝግጁነታችን ለማረጋገጥ እንወዳለን። ኢትዮጵያዊ ለሁላችንም በቂ ናት። ኢትዮጵያ ስትጠፋ ሁላችንም እንጠፋለን። ኢትዮጵያ ስትኖር ሁላችንም እንኖራለን።
ከጄኔራል አሳምነው ጽጌ ጋር በአንድ መዝገብ ተከሰው ተፈርዶባቸው በእስር የነበሩት ሌላዋ ተጋባዥ ወይዘሮ እማዋይሽ አለሙ ናቸው። ወይዘሮ እማዋይሽ በንግግራቸው የባህር ዳሩን የድጋፍ ሰልፍ አስተባባሪ ኮሚቴ ለይተው አመስግነዋል።
የባህር ዳር ኮሚቴ ልዩ የሚያደርገው ለ9 ዓመት በእስር የቆየነውን ለ9 ዓመት የኢትዮጵያ ሕዝብ ድምፅ ይከበር ብለን በመጮኻችን፣ በማታገላችን፣ በስቃይ ላይ የቆየነውን ሌላም ዛሬ ትናንት የሚነገረው ሁሉ ትክክል ነው፣ እኛ ያለው መንገድ እውነት ነው ከሚሉ ከመንግስት አካሎች ጋር በመጥራታቸው እናመሰግናችኋለን።
ወይዘሮ ማዋልሽ እስካሁን ያለውን የለውጥ ሂደት ቢያመሰግኑም ወደፊት ባለው መንገድ ግን ጥያቄ እንዳላቸው አልሸሸጉም።
ምንም እንኳን ኢትዮጵያዊነት ጥሩ ቢሆንም መዳመር፣ በጋራ መኖር ታላቅነት ቢሆንም አመጣጡ በምን መልኩ ነው? የሽግግር መንግስት ልናቋቁም ነው ወይንስ በነበረው ወይም ደግሞ በተቀደደልን ቦይ ልንፈስ ነው?
ወይዘሮ ማዋይሽ ይህን ጥያቄ ሲያቀርቡ ከተሰበሰበው ህዝብ የተሰጣቸው ምላሽ የተሰማው ነው። በመድረክ ከነበሩት ባለስልጣናትም ሆነ ከሌሎች ምንም አይነት የተለየ ስሜት አልታየም። ይህ ትናንትን ለሚያውቅ አስገራሚ ይመስላል። ከዚያም የሚያስገርመው ግን አስቀድመው የተናገሩት ባለስልጣናት ኢትዮጵያውያን ከእንግዲህ ሐሳባቸውን አፍታተው ለመግለጽ ገደብ ሊጣልባቸው አይገባም ያሉትን በተግባርም ማሳየታቸው ነበር። መለስካቸው አማ ለአሜሪካ ድምጽ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። በታዳጊ ክልሎች ያሉ ነዋሪዎች አካባቢያቸውን ነቅተው እንዲጠብቁ ጠቅላይ ሚኒስትር ዶክተር አብይ አህመድ ጥሪ ያቀረቡ። በተለይ ጸጉረ ልውጥ ሰዎች ሲመጡ ህዝቡ በንቃት ሊከታተል እንደሚገባው ነው ያሳሰቡት። እስክንድር ፍሬው ተከታዩን ዘገባ አጠናቅሯል።
የአዲሱ ጠቅላይ ሚኒስትር ፈተና በህብረተሰቡ የሚነሱ ችግሮችን መፍታት ብቻ አልሆነም። ችግሮችን ለማባባስ ለውጡንም ለማወቅ ሆን ብለው የሚሰሩ ኃይሎችም ተጨማሪ ፈተናዎች እንደሆኑባቸው የቅርብ ጊዜ ንግግሮቻቸው አመላክተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ዛሬ ለሀገር ውስጥ የመገናኛ ብዙሃን ሲናገሩ በተለይ በታዳጊ ክልሎች ላይ አተኩረዋል። ታዳጊ ክልሎች በሚል የሚታወቁት በኢሃደግ አጋር ድርጅቶች የሚመሩት አፋር፣ ጋምቤላ፣ ሶማሌና ቤንሻንጉል ጉሙዝ ናቸው። የጠቅላይ ሚኒስትሩ አስተያየትም በተለይ በቤንሻንጉል ጉሙዝ ርዕሰ ከተማ አሶሳና ሌሎችም አካባቢዎች የተፈጠሩ ችግሮችን መነሻ ያደረገ ይመስላል። ህብረተሰቡ አካባቢውን ነቅቶ እንዲጠብቅ ነው ያሳሰቡት።
በታዳጊ ክልሎች አዳዲስ ኃይሎች፣ አዳዲስ ሰዎች፣ ጸጉረ ልውጥ ሰዎች እየተንቀሳቀሱ የሚያደራጁት ኃይል ካለ ሲስተሙ ብቻ ሳይሆን ወጣቶች ቆቆ ነው የሚጠብቁ። አዳዲስ ሰዎች አካባቢያቸው ገብቶ ከወጡ በኋላ የሚያጋጥሙ ችግሮች እየተበራከቱ ስለሆነ በመንግስት የምናደርገው እንደተጠበቀ ሆኖ ህዝቡም ግን ጸጉረልውጥ ሰዎች ሲመጡ የት ለምን ከማን ጋር እንደሚገናኙ ለምን እንደሚያደርጉ መከታተልና የአካባቢያቸውን ሰላም መጠበቅ ኃላፊነት እንዳለባቸው በዚሁ አጋጣሚ አደራ ማለት ፈልጋለሁ። በጥቅሉ ኢትዮጵያውያን የጀመርነው የሰላም፣ የአንድነት፣ የፍቅር ጉዞ መጠናከር አለበት። ከተጠናከረ በጣም በርካታ ተስፋ የልማት ጅማሮች የሚጠናቀቁበት ዘመን ከፊታችን አለ። ከዚያም አልፎ በቴክኖሎጂ አርቲፊሻል ኢንተለጀንስ ብቻ ሳይሆን ሳተላይትም ሌሎች ሀገራት የደረሱበት ደረጃ ለመድረስ አዳዲስ ዜናዎች በሚቀጥሉት ዓመታት እንደሚኖሩ ተስፋ ይደረጋል። ተደምረን፣ ተጋግዘን፣ ተደጋግፈን ይህችን ታላቅ ሀገር ወደ ልኳ የማድረስና ትልቅነቷን የማረጋገጥ ጉዳይ የሁላችንም ኃላፊነት ይሆናል የሚል መልእክት ማስተላለፍ ፈልጋለሁ። የሚዲያ ሰዎችም ከዚህ አንጻር ተጠናክራችሁ ስራችሁን እንድትሰሩ አደራ ማለት ፈልጋለሁ።
ሰሞኑን በአሶሳ ከተማ በተፈጠረው አለመረጋጋት የሰው ህይወት መጥፋቱ ይታወሳል። ጸጉረ ልውጥ የሚለው የጠቅላይ ሚኒስትሩ አገላለጽም የግጭቱ ቀስቃሾች የዚህ አካባቢ ነዋሪዎች አለመሆናቸውን የሚያመላክት ይመስላል። ዝርዝር ማብራሪያ ግን አልተሰጠበትም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ዓለም አቀፉ የኢትዮጵያውያን የጋራ ግብረ ኃይል የሚባለው ስብስብ የውጭ ምንዛሪ ወይም ሬሚታንስ ተአቅቦ ዘመቻውን ላልተወሰነ ጊዜ ማንሳቱን ሰሞኑን አስታውቋል። የግብረ ኃይሉን አባል አቶ ፋሲካ ጌታነህን አዲሱ አበበ አነጋግሮ ተከታዩን አዘጋጅቷል።
በቅድሚያ አቶ አዲሱ ለተሰጠን እድል በጣም እናመሰግናለን። ትክክል ነው፣ በጁን 24 መግለጫ አውጥተናል እና የሬሚታንስ ተአቅቦ ዘመቻ ላልተወሰነ ጊዜ እንዲቋረጥ ውሳኔ ላይ ደርሰናል። ይህንንም ያደረግንበት ምክንያት ኢትዮጵያ ውስጥ እየተካሄደ ያለውን የለውጥ ጅማሮ ያለንን በጎ ስሜትም ለመግለጽ ነው። ኢትዮጵያ ውስጥ ያለውን የለውጥ ስሜት መሰረት በማድረግ ህዝባችን ከፍተኛ ተስፋ ያደረገበት ሁኔታ ተከስቷል። የሬሚታንስ ተአቅቦ ጥሪውን ተቀብሎ ተግባራዊ ሲያደርግ የነበረው የዲያስፖራ ማህበረሰብም በዛ የተስፋ ስሜት ውስጥ ስላለ ያንንም ታሳቢ በማድረግ ይህንን ዘመቻ ላልተወሰነ ጊዜ ለማቋረጥ ውሳኔ ላይ ደርሰናል እና መነሻ ምክንያቱ ይሄ ነው ብዬ ለማለት
ግን፣ ከዚህ ቀደም ለስድስት ወራት ያህል የተካሄደው የተአቅቦ ዘመቻ ውጤት አምጥቶላችኋል? አቶ ፋሲካ፣
እኛ ይህንን የምንገመግመው በሁለት መልክ ነው። አንደኛ እንደሚታወሰው አገሪቱ ውስጥ የነበረው የውጭ ምንዛሬ እጥረት በከፍተኛው የተባባሰበት ሁኔታ እንደነበረ እናውቃለን። ይሄ የተለያዩ ኢኮኖሚ ምክንያቶች ሊኖሩት ይችላል። ከዛ በተጨማሪ ግን እኛ ያደረግነው ጥረት ያንን የውጭ ምንዛሬ እጥረት በማባባስ የራሱን አስተዋጽኦ አድርጓል ብለን እናምናለን። ሌላው መገለጫው እንግዲህ ይህን ዘመቻ በምናደርግበት ጊዜ በስርዓቱም ላይ የስነ ልቦና ጫና እናሳርፋለን የሚል አላማም ይዘን ነበር የተነሳ ነው። ይሄ ሁሉም ሰው እንደሚያስታውሰው ጠቅላይ ሚኒስትሩ ከንግዱ ማህበረሰብ አባላት ጋር ተገናኝተው ባደረጉት ስብሰባ ላይ የዚህ የዘመቻው ጥያቄ ተነስቶ ለመወያ የበቃበት ሁኔታ አለና
እነዚህንና ሌሎች ሁኔታዎችን በመገመገምበት ጊዜ ዲያስፖራው በዚህ በሬሚታንስ ተአቅቦ ዘመቻ ያደረገው ጥረት የሚቻለውን ያህል ውጤት አምጥቷል ብለን ነው መገመገመው።
ማዕቀቡን ለጊዜው አቋርጣችኋል። ይሄን ደግሞ ያረጋችሁት እንግዲህ በኢትዮጵያ አዲስ የለውጥ ጅማሮ ስለታየ ነው። ለአዲሱ ጠቅላይ ሚኒስትር ዶክተር አብይም እድል ለመስጠት ነው። እና ምን ትጠብቃላችሁ ከአዲሱ አመራር?
አመሰግናለሁ። ይሄ በጣም ጥሩ ጥያቄ ነው አቶ አዲሱ። ይሄን ለውጥ ጅማሮ በተመለከተ ሁለት ስጋቶች አሉን። አንደኛው ስጋት ይሄ የለውጥ እንቅስቃሴ ሊቀለብሱ የሚችሉ ኃይሎች ይኖራሉ ብለን እንሰጋለን። ይሄ የተለያዩ ምልክቶችን አይተናል። እነዚህ ቀልባሽ ኃይሎች ወይም አደናቃፊ ኃይሎች ይህን የለውጥ ጅማሮ የሚያደናቅፉ ከሆነ ያው ትግሉ መቀጠል ስላለበት የሬሚታንስ ተአቅቦውንም ተመልሰን እናየዋለን። ከዛ በተጨማሪ ደግሞ ዶክተር አብይ እስካሁን ያደረጉትን ነገር በበጎ ሁኔታ የምናየው ቢሆንም ይሄ የለውጥ ሂደት ወደ መሰረታዊ ለውጥ ነው የሚያመራው፣ ጥገናዊ ለውጥ ነው የሚያመራው ላይ የሚለውን ሮድማፕ ስላልተነገረን እርግጠኞች አይደለንም። እኛ ተስፋ የምናደርገው ወደ መሰረታዊ ለውጥ ሄዶ የህዝቡን የሀገርና የስልጣን ባለቤትነት ያረጋግጣል ብለን ነው የምናምነው። ያንን የማያደርግ ከሆነ አሁንም ወደ ትግል መመላሳችን አይቀርም። የኢትዮጵያ ህዝብ ችግር በዘላቂነት ሊፈታ የሚችለው መሰረታዊ ለውጥ ኢትዮጵያ ውስጥ ሲከሰት ነው ብለን እናምናለን። እና በዚህ በኩል ለዶክተር አብይ የምናስተላልፈው መልእክት ጅማሮ ጥሩ ነው፣ የሰጡን ተስፋ ጥሩ ነው። ነገር ግን ይሄ ሂደት ወደ መሰረታዊ ለውጥ ተሸጋግሮ ህዝቡን የሀገሩና የስልጣኑ ባለቤት ማድረግ ይኖርበታል የሚል መልእክትም ማስተላለፍ እንፈልጋለን።
እንደው በመጨረሻ አሁን ይሄንን ለጊዜው ማዕቀቡን በማንሳታችሁ ያገኛችሁት አስተያየት አለ? ይሄ በመሆኑ ጥሩ ነው፣ እኛም እንደ ልብ ዘመድ እንረዳለን የመሳሰል አስተያየት?
ትክክል። በአብዛኛው ያገኘነው ምላሽ በጎ ምላሽ ነው። ምክንያቱም አቶ አዲሱ አንተም ሆንክ አድማጮች እንደሚረዱት በማንኛውም የትግል ሂደት ውስጥ ዋጋ መከፈል ይኖርበታል። አሁን የታየው ኢትዮጵያ ውስጥ የታየው ለውጥ ዋጋ ሳይከፈልበት በግለሰቦች ፍላጎት የመጣ አይደለም። በርካታ የኢትዮጵያ ውድ ልጆች ህይወታቸውን የገበሩበት ለውጥ ነው። ይሄ ለውጥ ወደፊት ይሄዳል ብለን ተስፋ እናደርጋለን። እና በሬሚታንስ ተአቅቦ ዘመቻው ዲያስፖራው በተወሰነ ደረጃ ገንዘብ በመቀነስ ወር ባለመላኩ የተወሰነ ጉዳት የደረሰባቸው ሰዎች ሊኖሩ እንችላለን። ይሄ ግን የትግሉ የመስዋዕትነት አካል ስለሆነ ከዛ አኳያ መታየት አለበት። ከዛ ውጭ ግን በጣም በርካታ ያገኘናቸው ፊድባኮች በወቅቱ በተለይ የኢትዮጵያ ህዝብ በአፈና ውስጥ ስለነበረ ይሄ ትግል መደረጉና የዲያስፖራውን አቅም ማሳየቱ በጎ እርምጃ ነው የሚል በጎ ምላሽ ነው ያገኘ ነው።
በጣም አመሰግናለሁ አቶ ፋሲካ ጌታነህ፣ የዓለም አቀፍ ኢትዮጵያውያን የጋራ ግብረ ኃይል አባል። ወደፊት ደግሞ እንግዲህ የኢትዮጵያ ሁኔታ ተከታትላችሁ የምትወስዱትን እርምጃ እንከታተላለን፣ ያንንም ለአድማጭ እናደርሳለን። ለአሁኑ እግዚአብሔር ይስጥልኝ።
እኔም አመሰግናለሁ አቶ አዲሱ።
አዲሱን እኛም እናመሰግናለን። የትላንትናው የባህር ዳር የድጋፍ ሰልፍ የባዕዲን ሊቀመንበርና ምክትል ጠቅላይ ሚኒስትር ደመቀ መኮንን ሀሳባቸውን ለመጀመሪያ ጊዜ በግልጽና በዝርዝር ያሳወቁበት፣ የአማራ ክልል ፕሬዚዳንትም መልእክቶቻቸውን በቀጥታ ለህዝብ እንዲደርስ ያደረጉበት መድረክ ነበር ሲሉ የአዲስ አበባ ዩኒቨርሲቲ የፍልስፍና መምህር ዶክተር ዳኛቸው አሰፋ ለቪኦኤ ተናግረዋል። ሰለሞን አባተ ትላንት ደውሎ አግኝቷቸው ነበረ። ለስልክ ድምጽ ጥራቱ ይቅርታ እንጠይቃለን።
አሜሪካን ብዙ አመት ቆይቻለሁ። እዚህ መጥቼ አንድ 7 አመት አስተማርኩ፣ ከዛ ተባረርኩ። አሁን ደግሞ በትልቅ ህዝብ እንቅስቃሴ ደግሞ እና በአንዳንድ ሰዎች እርዳታ ወደ ዩኒቨርሲቲ ወዳጄ ዶክተር መራራ ጋር ተመልሰናል እላለሁ።
እንኳን ደስ ያላችሁ፣ እንኳን በሰላም ተመለሳችሁ። ብዙ ሰው ነው ደስታውን እየገለጸ ያለ። እንግዲህ ዶክተር ዳኛቸው በዚህ ስርዓት ውስጥ በበጎም በክፉም ማዕከል ላይ ካሉ ሰዎች እርሶ አንዱ ኖት እና ለመሆኑ ሰሞኑን እየተደረጉ ያሉ ሰልፎችን፣ የህዝብ መነቃቃትን፣ የህዝብ መነሳሳትን፣ ዛሬም ባህር ዳር ላይ ተደርጎ የነበረውን ሰልፍ የህዝቡን ቀልብና ስሜት እንዴት ነው የሚገነዘቡት እርስዎ?
እንዳልከው ትልቅ በጣም ትልቅ የሆነ የህዝብ ድጋፍ ነው ዛሬ ባህር ዳር ያየ ነው። ትልልቅ ንግግሮችን ተካሂደዋል በአቶ ገዱም ሆነ በቫይስ ሚኒስትሩ
በአቶ ደመቀ መኮንን
እና አዎ፣ በጣም የሚገርም ነው። አቶ ደመቀ ምናልባት ለመጀመሪያ ጊዜ በፊት ለፊት ወጥተው የሚገርም አይነት ዲስኮርስ ንግግር ነው ያቀረቡት። ከህዝቡ ጋር በደንብ ከኔክት አድርገዋል። እኛ በሬዲዮ ነበር የምንሰማቸው ወደዚህ ወደ ደሴ ሲመጣ አቶ ቅድም የሚያስደምም ንግግር ነው ያደረጉት። አሁን ምንድን ነው እያየን ያለ ነው? የቅቡልነቱ ጥያቄ ክፍተት እየተሞላ ነው። ህዝብ ቅቡልነቱን እየሰጠ ነው። ለእኔ እንደ አንድ የፖለቲካ ተማሪ የማየው ምንድን ነው ይህን ሰልፍ፣ በአንድ በኩል ድጋፍ ነው፣ ስሙም ድጋፍ ነው። በሌላ በኩል ደግሞ ምናልባት አንዳንድ መቁነጥነጥ የሚፈልጉ አሁንም በእጃቸው መሳሪያ ያሉ ሀይሎች ካሉ ለእነሱም አደብ ግዙ የሚል መልእክት ህዝብ ያሰማል። አደብ ግዙ ተረጋጉ እየተባለ ነው። እኛ ለብዙ አመት ተረጋጉ ተብለን ነበር። አሁን እኛ ተራውን አልተረጋጉ ምጥን አንቀመ ስለን ወባማርኛ እሱን ያስተላልፈኝ ያውላል።
ዶክተር ዳኛቸው ይሄ መነሳሳት መቼም ከነበረው ሁኔታ ካለፈው በተለይ ደግሞ የሰብአዊ መብቶችን አያያዝ በሰዎች በዜጎች መካከለ ያለ ግንኙነትን በአንድ ህዝብና በሌላ ህዝብ መካከለ ያለ ግንኙነትን ኢትዮጵያዊነትን በሚመለከት ከነበረው ሁኔታ የመለወጡ አዝማሚያ የፈጠረው መነቃቃትና ተነሳሽነት ነው። ብዙ የሚጠብቅ ይመስላል ከዚህ አዲስ አመራር ሰው ወጣቱ እና በእውነት ይሄ የሚጠበቅ ነገር ባጭር ጊዜ ውስጥ የሚጨበጥ ይመስሎታል?
እንግዲህ እንደምታውቀው ነው ፖለቲካ ሂደት ትንሽ ጊዜ ይፈልጋል። ዋናው ግን ምንድነው ህዝቡ ያጣው ለምሳሌ ኢትዮጵያዊነት መልሶ አግኝቷል። ሁለተኛ ምንድነው ይህ እንቅስቃሴ ካፍሮ የነበረ ኃይል በጣም የተገፋ ኃይል በተወሰኑ ፕሬዳቶሪ ኤሊቶች አንድ በኩል ሲመዘበር የነበረ ህዝብ በሌላ በኩል የፖለቲካ ሞኖፖሊ ይዘው ሲገዛው ነበሩ ኃይሎች አሁን በጣም ከባድ ፕሬሽር ላይ ወደቁበት ነው። አሁን ያው እንግዲህ ዋናው የኮንሶሊዴት ይህን መጀመሪያ አንድ ቦታ ላይ መደረስ አለበት። አሁን አዲስ መንግስት ነው ኦልሞስት ያለን እና ወደፊት ግን ያው ግራውንድ ላይ ሲመጣ ብዙ ችግር ያለበት ሀገር ነው እና ብዙ ድካም ያስፈልጋል። በተለይ ለዚህችን ስመጣው ሁለት ዓመት ወሳኝ የሆነ ትግል ጊዜ ነው የሚሆነው። ጠቅላይ ሚኒስትሩ ለሚደግፏቸው ኃይል ህዝቡ በጣም ይጠብቃ ልክ ነው እና ግን የሞራል እንትኑ ከፍ ያለ ነው። የኢትዮጵያዊነት ስሜቱ ከፍ ያለ ነው። የዜግነት ስሜቱ ከፍ ወደዛ መሄዳችን በጣም ኃይል ነው ላሉ ጥሩ ነው።
ሌላው መሪዎቹ ደጋግመው የሚናገሩት ነገር አለ። ከጠቅላይ ሚኒስትሩ ጀምሮ በአንድ ህዝብና በሌላ ህዝብ መካከል ያለ ግንኙነት፣ በሀገሪቱ ውስጥ ያለ የዚህ የመግባባት ስሜት፣ የፍቅርና የይቅርታ ስሜት፣ ድርጅትን ከህዝብ ለይቶ የማየት ስሜት፣ እንዲህ አይነት መልእክቶች በተደጋጋሚ እየተወተወቱ እየተላለፉ ነው ያሉት። አንደኛ ለምንድን ነው እንዲህ አተኩረው እነዚህ መሪዎች ይህን ሁኔታ የሚናገሩት? ሁለተኛ ህዝቡ ሲገነዘባሉ የመልእክታቸውን?
በጣም ጥሩ ጥያቄ ነው። በጣም ጥሩ። ግን አንድ በአፍሪካ ውስጥ አሸንፎ የወጣ ኃይል ሁልጊዜ ነው የሚኖረው። አንደኛው የስታሊን መንገድ ሊሆን ይችላል። ሁለተኛው ደግሞ የጋንዲ አይነት መንገድ። የስታሊን መንገድ የሚለው ግልጽ ነው። ያቆሰለን ቀብሮ ለማዳ ለማድረግ አስሞክር ግን ያለው ነው ያለ። የጋንዲ ደግሞ ያቆሰለን ቀብሮ በይቅርታ መንፈስ አካታ አብረን መስራት ሞክር፣ ሪኮንሲሊዬሽን ምናምን ይካሄድ የሚል ነው። ኔልሰን ማንዴላ ሲሊተር ኪንግም እናንተ ሀገር የሰበኩት ይሄ እኮ በጎ ነው። በጣም ይሄ በጎ ነው። በቃ የእርቅ መንፈስ ነው የተጠራ ያለው። አንዱን ወገን ለመበደል እና አንድኛውን ወገን ለመጉዳት ወይም ደግሞ ሌላውን ለማስደሰት የመጣ ነገር አይደለም። ይሄ መንፈስ ጥሩ ይመስለኛል። አንድ የጎደለን ነገር ይሄ ነው እና በይቅርታ መንፈስ እንደ አዲስ እንጀምር እያሉ ነው ጠቅላይ ሚኒስትሩ ራይት። እና ሌሎቹም ተከትለዋል። ጣታችንን እርስ በርስ ሄደን አት ኤንድ ኦፍ ዘ ዴይ ሁላችንም ኢትዮጵያውያን ነን። በቃ እና ሁላችንም በእኩልነት በዲሞክራሲ ፍትሐዊ በሆነ ነገር አብረን የምንኖርና እንራመድ ነው እየተባለ ያለው እንጂ የተወሰነ ኳርተሮች ላይ ጣታችንን ቀስረ እንዲህ እናድርጋችሁ የሚባል ነገር የለም። ደግሞ መደረግም የለበትም። ይሄ ቅርታው መንፈስ ሽሮ ነው። ሌላው ሩል ኦፍ ሎው እንግዲህ እንዴት ነው ይህን በምታደርግበት ጊዜ አንዳንዴ በጣም ከባድ የሆነ ጥያቄዎች ሊመጡ ይችላሉ። እሱ እንግዲህ እናያለን። በሂደት የሚታይ ጉዳይ ነው ላሉ
መቼም የልማት እንቅስቃሴ የሚሆን የሚፈለገውን በጎ ነገር ለማግኘት በተደጋጋሚ አሁን ሲነገር እንደምንሰማው ፍቅር፣ ሰላም የመሳሰሉ በጣም ቁልፍ የሆኑ እሴቶች አሉ። በተለይ አሁን እርስዎ ዛሬ ደሴ ነው ያሉት፣ አጋጣሚ ሆኖ ሰሞኑን በዚያው አካባቢ የሚታዩ የግጭት አዝማሚያዎች ነበሩ። በተለይ የተወሰነ የህብረተሰብ ክፍል ላይ ይሰነዘርብናል እየተባሉ የሚነሱ ቅሬታዎች ነበሩ። ከዚህ መንፈስ ጋር እንዴት ይሄዳል እንዲህ አይነቱ ሁኔታ በተለይ በዚህ ጊዜ?
አሁን እየተካሄደ ጥሩ ጥያቄ ነው። አሁን እየተካሄደ ያለው አራት እግር ያለው ግንባር ነው ኢህአዴግ የሚባለው። በተለያየ ቦታ ከ25 ስር ሰዶ የተዋቀረ ኃይል ነው። እንዲህ ዝም ብሎ በአንድ ጊዜ ገፍተር የምታደርገው አይደለም። ስለዚህ ይሄ አሁኑ አዝማሚያ ያልወደዱ ኃይሎች እኮ ባላቸው ኮንታክት ባላቸው ግንኙነት ነገሮችማ እየረስኮች ነው። እንደውም ብዙም አልሄደም ባይነኝ፣ እንደውም ከዚህ በላይ ነበር የሚጠብቀው ባብለ እና እንደዚሁ ችግር ይፈጠራል። አርቲፊሻል የሚፈጠሩ ችግሮች አሉ፣ ቅስቀሳዎች አሉ። ይሄ እኮ ትልቅ የፓወር ሽግግር ነው። ታችም የቡቡ ማካባቢ ያሉት እኮ የተጎምሩ ስልጣን ላይ የነበሩት ትላንትና ዛሬ እኮ ቦታ ያላችሁም ሪዛይን አድርጉ የተባለበት ቦታ ላይ ለ25 ዓመት ያስተዳድሩ የነበረበት ቦታ ላይ ችግር መፍጠር ይችላሉ። ያን እያየን ነው። ግን ዘለቄታ የለውም። ይህ ጊዜያዊ የሆነ ኢሰብአዊ የሆነ ድርጅት ይሆናል እንጂ ረዘም ያለ ውጤት ሊያመጣ አይችልም። የመስተነቃቶች ምሳሌ እና እንደዚህ ያለ ነገር እኮ ለውጥ ሲመጣ እኮ ይሆናል እኮ በቃ እንጂ ከመንግስት ከነ አብይ ፖሊሲ የመነጨ አይደለም። ከዛ ውጭ ያለ እንቅስቃሴ ነው። ገና ብዙ ነገር ልታወቅ ይችላለች። ይህን ነገር ለማዳሰምና ወገቡን ለመስበር ከተቻለ ችግሩ ከመስመር ከወጣ እንደገና አርሚን ለመጋበዝ ነው። ሎና ኦርደር አስጠብቃለሁ ብሎ ታንክ እንደገና እንዳይወጣብን ነው።
ወታደር እንደገና ያስቸኳይ ጊዜ አዋጅ እንደገና ሌላ ኃይል ማለት ነው። ለነገሩ የስልጣን
ምን ማለት ነው? ሰውየው በዛ ቦርድ ሪሞት ኖሮ ቴክ አውት ሊያደርጉ ግድያ ይጀምራል። ታንክ ሃርድዌር ይመጣልሃል አዲስ አበባ ላይ ፕላኑ ይሄ ነበር። እኔ እስከሚገባኝ ድረስ
ሌላው የስልጣን ሽግግር ብቻ ሳይሆን እርሶ እንደጠቀሱት የርዕዮተ ዓለም የፍልስፍናም ሽግግር ጭምር ነው።
ምንም ጥርጥር የለውም። የዛም ሽግግር ነው። እኛ እስከዛሬ የለመድነው አፄ ኃይለ ሥላሴ በቫዮለንስ ወረዱ፣ ኮሎኔል መንግስቱ በቫዮለንስ ወረደ። ይሄኛው ምንም ተኩስ የሌለው ግን በጣም ስር የሰደደ ነው። ለምን? በአንድ በኩል የህዝብ እንቅስቃሴ ነው፣ በሌላ በኩል ደግሞ ራሳቸው ፓርቲዎች ከውስጥ ነው ትግሉ የሚመጣው። ሁለቱ እኮ ነው ይሄ የአማራው ዊንግ እና የኦሮሞ ዊንግ ነው ያመጣው። ቀላል አይደለም። ተደምሮ ወደ 80% ነው በቃኝ ያለው እና ይሄ አንዳንድ ቦታ ላይ ውጡ አትውጡ ምናምን ይሄ ሪስፔክት ማድረግ አለባቸው።
እንደ ደቡብ፣ ቤንሻንጉል፣ አፋር በዛው በአማራ ክልል ውስጥ አንዳንድ አካባቢዎች የሚታዩት
በጣም ታርጌቶቹ ደግሞ የታወቁ ናቸው። አማራና ኦሮሞ ነው ብዙ ቦታ ላይ ታርጌቱ። ምክንያቱም ይሄ አልፋና ኦሜጋው አማራውና ኦሮሞ ይሄ ጥምረቱ አንድ ጋር አካሄዱ በጣም የሚገርም ስለሆነ እሷ አልተወደደም።
ሰለሞን አባትንና ዶክተር ዳኛቸው አሰፋን እናመሰግናለን። አድማጮች፣ የዚህ ውይይት ሙሉ ክፍል በዌብሳይታችንና በፌስቡክ ገጻችን ላይ ይገኛል። ተከታተሉት። በመግቢያችን ላይ ዮናስ ጋሻው ደመቀ የተባለን ባለፈው ሳምንት ከእስር የተፈታ ወጣትን ታሪክ ለማቅረብ አስተዋውቀናችሁ ነበር። ነገር ግን ስላልደረሰ ለነገው ምሽት አስተላልፈነዋል። እንግዲህ አድማጮች፣ ለዛሬ ያዘጋጀነው የጋቢና ዝግጅታችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አምሃሪክ፣ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩኝ። ዝግጅታችንን ሲያቀናብርልን የቆየው ሞቅቢል ያቤሮ ነው። ከጀመርነው ዘሪቱ ዜማ ጋር እንተዋችሁ። መልካም ምሽት፣ ደህና ደሩ። I'm not the only one.